The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከፍተኛ የሆነች ድርቅና ችግር ነበረ።
ወሆከለ ሀጎይ ሮበ ናማይሮ ረዴ ደሐክ
እስካሁን ድረስ ክረምት ከገባ ሁለት ቀን ብቻ ነው ዝቸካው ዝናብ የጣለው።
መሐመድ አሊ ባላሉ የሰማናቸው የአፋር ክልል ልዩ ስሙ ሃርስስ በመባል በሚታወቀው ቀበሌ ነዋሪ ናቸው። በአካባቢው የተከሰተውን ድርቅ አስመልክቶ በስፍራው የሚገኘው ዘጋቢያችን ካነጋገራቸው ውስጥ የወሰድነውን ነው ያሰማናችሁ።
የዝናብ እጥረቱ አጠቃላይ በክልሉ 32 ወረዳዎች ላይ ነው ያለው። ነገር ግን አንዳንድ ወረዳዎች ላይ በጣም ከባለፈው ሁለት የዝናብ ወቅቶችን ያላገኙ ወረዳዎች ስለነበሩ በአንዳንድ ቦታ ላይ ትንሽ በጣም ከፍተኛ ነው፣ በአንዳንድ ቦታዎች ላይ ደግሞ የተወሰነ እጥረት ነው ያለው። ስለዚህ ስፋቱ አጠቃላይ ክልሉ ላይ ያለ ችግር ቢሆንም እንደየው አካባቢው ደግሞ ይለያያል።
በሰመራ የአፋር ክልል አደጋን መከላከልና ዝግጁነት እንዲሁም የምግብ ዋስትና ጽሕፈት ቤት ኃላፊ ወይዘሮ አይሻ መሐመድ ናቸው እኚኛይቱ ድርቁን አስመልክቶ ከሰጡት አስተያየት የተወሰደ ነው። የሁለቱንም ዝርዝር በዕለቱ አብይ ርዕስ እናቀርባለን።
የሶማሊያን መንግስት ኃይሎች ይረዱ የነበሩ የኢትዮጵያ ወታደሮች ከሁለት ስትራቴጂያዊ ከተሞች እየወጡ መሆናቸውን ለቪኦኤ ከአካባቢው ነዋሪ ተሰምቷል። ዜና የመጀመሪያ ዜናችን ይሆናል። የደቡብ ሱዳን ፕሬዚደንት ከአመት ተኩል በላይ የዘለቀውን ጦርነት ለማክተም የታለመውን የሰላም ውል አልፈርምም ማለታቸው ተዘገበ የሚሉትንም ይዘናል።
ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶችና ጤና በመልክ በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ይጠብቋችኋል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች ከዛሬ ሰኞ ነሐሴ 11 ዝግጅቶች ጋር ተረኛ አስተናጋጆቻችሁ ቆንጅ ይታይና
አሉላ ከበደ ከፕሮግራም አቀናባሪያችን ጽዮን ግርማና ከስርጭት መሐንዲሷ ቲያን ዋንግ ጋር አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
የሶማሊያውን ፌዴራላዊ መንግስት ኃይሎች ይረዱ የነበሩ የኢትዮጵያ ወታደሮች ከሁለት ስትራቴጂያዊ ከተሞች እየወጡ መሆናቸውን የአካባቢው ነዋሪ ህዝብ ለቪኦኤ ገልጿል። ከማዕከላዊቱ የሶማሌ ክልል ሂራን ይፋ የሆኑ ዘገባዎች እንዳመለከቱት የኢትዮጵያ ወታደሮች የተሰማሩት በአልሸባብ ቁጥጥር ስር የነበሩ ሁለት ስትራቴጂያዊ ስፍራዎችን ለማስለቀቅ በተካሄደው ዘመቻ ነበር። ዘገባውን አዲሱ አበበ ያቀርባል።
የኢትዮጵያ ወታደሮች ለቀው የወጡት ቡቅ አቃብል እና ሀልጋን ከተባሉ ከተሞች ሲሆን በአሚሶም ስር የሚገኘው የጅቡቲው ሰላም አስከባሪ ዋና አዛዥ ኮሎኔል አብድራማን አብዲ ዲምቢል የኢትዮጵያ ወታደሮች በአሚሶሙ እዝ ስር ስላልነበሩ መውጣታቸውን ማረጋገጥ እንደማይችሉ አስታውቀዋል። የእነርሱን ሚና መግለጥ የሚችለው የሶማሊያ መንግስት ነው ሲሉ አዛዡ ለቪኦኤ ሶማልኛ አገልግሎት በሰጡት ቃል ተናግረዋል።
ረገነኮመይ ሲ ሶዕደን ዋንስሲራዕነይ ለኪን እየጉ ሕጉ ሶዕደን ዋ
የተገናኘነው መንገድ ላይ ሲሆን ተልእኮዎቹ ደግሞ የተለያዩ ነበሩ። አንዱ ተልእኮ በአሚሶም ስር ሲሆን የኢትዮጵያ ወታደሮች መመሪያ የሚቀበሉት በቀጥታ ከአዲስ አበባ ነበር። የሀልጋን ቁልፍ ከተማ በቁጥጥር ስር ከዋልድ በኋላ እቅዳችን እዚያው ለመቆየት ነበር። የኢትዮጵያ ወታደሮች ግን ለቀው ወጡ። ዋናው ጥያቄ ግን እነዚህ የአሚሶም አባላት ያልሆኑ ወታደሮች ሶማሊያ ውስጥ ምንድን ነው የሚያደርጉት የሚል ነው። ከአሚሶም ጋር የሚሰሩ ከሆነ ጥሩ ሐሳብ ነው። እዚህ ያሉት ግን ለተለየ ዓላማ ከሆነ ያንን ማብራራት ያለበት የሶማሊያ መንግሥት ነው።
የሶማሊያው መከላከያ ሚኒስትር አብዱልቃድር ሼክ ዲኒ ግን የኢትዮጵያን ወታደሮች መውጣት ዜና ያስተባብላሉ። ወታደሮች አንዳንድ ጊዜ ስልት የመቀያየር ሁኔታ ይኖራቸዋል ያሉት ሚኒስትሩ፣ ይሁን እንጂ ከአማጽያኑ ይዞታ ነጻ የወጡ ስፍራዎችን ለቆ የመውጣት ነገር ጥያቄ ውስጥም ሊገባ አይችልም ይላሉ። ጀነራል ዲኒ ከቪኦኤ ሶማሊኛ አገልግሎት ጋር ባካሄዱት ቃለ መልልስም በአሚሶም ስር የተሰማሩት የኢትዮጵያ ወታደሮች አንዳንድ ጊዜ የአሚሶም አባሎች ካልሆኑ የኢትዮጵያ ወታደሮች ጋር ተባብረው ኃይላቸውን ሊያጠናክሩ ይችላሉም ሲሉ ተናግረዋል።
imaam soo noqday kooxda fatan baasira haddii uga baadaan ciidamada gurmad kale soo dheerada
በአሚሶም እዝ ስር የሚንቀሳቀሱ የኢትዮጵያ ወታደሮች አሉ። የአሚሶም አባላት ካልሆኑ የኢትዮጵያ ወታደሮች ዘንድ ድጋፍ ሊጠይቁ ይችላሉ። ከሌላ የኢትዮጵያ ኃይል እርዳታ መጠየቅ አይችሉም ብሎ ነገር የለም።
ነውጠኛው ቡድን በደቡብና በማዕከላዊ ሶማሊያ ይዟቸው የነበሩ ስፍራዎች በቅርቡ በተካሄደ ኦፕሬሽን ነጻ ከወጡ በኋላ ነው ይህ የኢትዮጵያ ወታደሮችን የመውጣት ዜና ይፋ የሆነው።
አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የደቡብ ሱዳን ፕሬዝዳንት ከአመት ተኩል በላይ የዘለቀውን የሀገሪቱን የእርስ በርስ ጦርነት እንዲያከትም የታለመውን የሰላም ውል አልፈርምም ማለታቸው ተዘገበ። የፕሬዝዳንቱ ውሳኔ የምስራቅ አፍሪካ ሀገሮች የልማት በየነ መንግስታት ባለስልጣን ኢጋድ በአዲስ አበባ መንግስቱና አማጽያኑን ሲሸመግል የቆየበት የሰላም ድርድር ላይ ሌላ እክል ደቅኗል ተብሏል። ይህ ማለት የእርስ በርስ ጦርነቱ ይቀጥላል ማለት ነው ተብለው በቪኦኤ ተጠየቁት ከአማጽያኑ በኩል ቃል አቀባይ የሆኑት ስቴፈን ፓር ያማ ግልጽ ነው እንዳሉ ተጠቅሷል። ለሁለቱ ወገኖች የቀረበውን የሰላም ስምምነት የአማጽያኑ መሪ ሪያክ ማሻርና የገዢው ፓርቲ ሊቀመንበር ፓጋን አሙም እንደፈረሙት ተነግሯል። ሆኖም ፕሬዝዳንቱ ውድቅ ያደረጉት ውል ትርጉም የሚኖረው እንደማይመስል ነው እየተመለከተ ያለው። ፕሬዝዳንት ኪር በመንግስታቸው የትዊተር መገናኛ ላይ ባወጡት መግለጫ የማይዘልቅ ሰላም መፈረም አይቻልም፣ ዛሬ ፈርመን ነገ ውጊያ የምንገባ ከሆነ ምን አከናወን ማለታቸው ተነቧል።
የደቡብ ሱዳን ፕሬዝዳንት ሳልቫኪር የዌስተርን ኢኳቶሪያል አገረ ገዥን በአዋጅ ከስራቸው ባሰናበቱ ማግስት አንድ የሃይማኖት መሪ የሰላም መልእክት አስተላለፉ። ፕሬዝዳንት ኪር አገረ ገዢ ጆሴፍ ባኮሮን ያባረሩበት ምክንያት በግልጽ አላስረዱም። በአዲስ አበባ የሚገኘው የአሜሪካ ድምፅ ዘጋቢ ጆን ታንዛ ያጠናቀረውን ሄኖክ ሰማእግዜር ያቀርበዋል።
እሁድ ምሽት የደቡብ ሱዳን ፕሬዝዳንት ሳልቫኪር የዌስተርን ኢኳቶሪያል አገረ ገዢ ጆሴፍ ባካሶሮ ከስራቸው መሰናበታቸውን ይፋ አድርገዋል። ሰኞ ዕለት በአዲስ አበባ የደቡብ ሱዳን ተቀናቃኝ ወገኖች ድርድራቸውን ሊቀጥሉ በተቃረቡበት ዋዜማ ነው ፕሬዝዳንት ኪር ውሳኔያቸውን ያሳለፉት። በስፍራው ዘገባ በማቅረብ ላይ የሚገኘው የአሜሪካ ድምፁ ጆን ታንዛ ያነጋገራቸው የደቡብ ሱዳን የሂቦሮ አገረ ስብከት የሮማ ካቶሊክ ቤተ ክርስቲያን ጳጳስ ለቪኦኤ ሲናገሩ አገረ ገዢው በጸጥታ ኃይሎች እሁድ ምሽት ከቤታቸው ከተወሰዱ በኋላ በጁባ በውል በማይታወቅ ስፍራ ይገኛሉ ብለዋል። ጳጳሱ በመልእክታቸው በተለይ የዌስተርን ኢኳቶሪያል ነዋሪዎች ውሳኔውን በሰከነ መልኩ እንዲያጠኑ ጠይቀዋል።
Let us think that the government has a good will to do this, but this is not the best time to make such changes.
መንግስቱ የወሰደውን እርምጃ በንጹህና በጎ መልኩ እንመልከተው ብንልም ለዚህ እርምጃ ወቅቱ አሁን አልነበረም። ዜጎች ታላቅ ሰላምን በሚሹበት ወቅት እንዲህ ያለው ውሳኔ ማሳለፍ የህዝቡን አምሮ የሚያውቅ ጉዳይ ነው።
የሃይማኖት መሪው በአዲስ አበባ በዛሬው ዕለት ሁለቱ ወገኖች የደቡብ ሱዳንን የእርስ በርስ ግጭት የሚያስቆመውን ስምምነት እንዲፈርሙ ጥሪ ያሳልፈው ነበር። ባይሆን እንኳ ተስፋ መቁረጥ እንደማይገባ ነው ያሰመሩበት።
Let this not be the end of the road. If the peace is not signed, we should not get discouraged.
ይህ የመንገዱ ፍጻሜ አይደለም። ስምምነቱ ባይፈርምም ሰዎች ተስፋ ሊቆርጡ አይገባም።
ደቡብ ሱዳናውያን ተረጋግተው በሀገራቸው የተከሰተውን ሁከት ለማስቆም ምን ማድረግ እንዳለባቸው መመካከርና መስራት እንደሚገባቸው የሃይማኖት መሪው ተናግረዋል።
የአፍሪካ ዜናዎች ላይ እንቆያለን። የሰሞኑ የቡሩንዲ ሁከት ሀገሪቱን ለከፋ ብጥብጥ እያጋለጣት ነው ሲል የአፍሪካ ህብረት አስጠነቀቀ። የህብረቱ ሊቀመንበር እንኮሳዛና ላሚኒ ዙማ የቡሩንዲ የፖለቲካ ቀውስ እየተባባሰ ከመጣ በተቀሩትም የክልሉ ሀገሮች ላይ አደጋ ይደቅናል ብለዋል። ትናንት እሁድ ላሚኒ ዙማ ይህን ያሉት አንድ ሌላ የቡሩንዲ ከፍተኛ ወታደራዊ ባለስልጣን ቅዳሜ ዕለት መገደላቸው ከተሰማ በኋላ ነው። ቀድሞ የጦር ሰራዊቱ ኤታማዦር ሹም የነበሩት ኮሎኔል ዣን ቢኮማጉን ያልታወቁ ታጣቂዎች ቡጁምቡራ በሚገኘው መኖሪያ ቤታቸው ደጃፍ በጥይት ገድለዋቸዋል። ቢኮሞጉ እንደ አውሮፓውያን አቆጣጠር በ1993 ቱትሲዎች የሚበዙበት የሀገሪቱ ጦር ኃይል በአሁኑ ፕሬዚደንት በፒየር ኢንክሩንዚዛ ይመሩ ከነበሩት ሁቲዎች ጋር ከሁቶች ጋር በሚዋጋበት ወቅት የጦሩ አዛዥ እንደነበሩ ተገልጿል። ፕሬዚደንት ንኩሩንዚዛ ለፕሬዚደንትነት ድጋሚ መወዳደራቸውን ተከትሎ ከተነሳው ተቃውሞ ወዲህ በዚህ ወር የተገደሉ ሁለተኛ ከፍተኛ የጦር መኮንን መሆናቸው ነው ኮሎኔሉ።
ቁጥራቸው 49 የሚደርስ ከቀያቸው ፈልሶ የመጡ ስደተኞች በሳምንቱ መጨረሻ ሜዲትራኒያን ባህር ላይ ከመጠን በላይ የተጫኑባት የአሳ አጥማጅ ጀልባ በጋዝ ጢስ ታፍነው ማለቃቸው ተዘገበ። የሞቱት ሰዎች አስከሬኖችና ከአደጋው የተረፉት ከ300 የሚበልጡ ስደተኞች ጣሊያን ሲሲሊ ጠረፍ ላይ ወደምትገኘው ካታኒያ ከተማ ተወስደዋል። እየሰጠመች ከነበረችው ጀልባ ላይ አውጥተው ወደ ካታኒያ ያጓጓዟቸው የኖርዌይ መርከብ ከሌላ ከመጠን በላይ የተጫነ ጀልባ ላይ ተገኝተው አንድ የጀርመን መርከብ ላይ የተጫኑ ከ100 በላይ ሌሎች ስደተኞችንም አሳፍራ ወደዚያው ወደ ካታኒያ ትወስዳለች። በግሪክ አቴንስ ደግሞ የአገሪቱ ባለስልጣናት ወደዚያ ለሚገቡት ፈልሰው የመጡ ሰዎች መጠለያ እንዲሆኑ 80 ኮንቴይነሮችን አንድ የህዝብ መናፈሻ ላይ ደርድረዋል። በገንዘብ ችግር የተወጠረችው ግሪክ በዚህ የአውሮፓውያን ዓመት ከቱርክ ከ134,000 የሚበልጡ ስደተኞች ወደ ግዛቴ ገብተዋል ብላለች። ጣሊያን በበኩሏ እስካለፈው ሐምሌ ወር በነበረው ጊዜ ውስጥ ብቻ ከ93,000 የሚበልጡ ሰዎች አገሯ መግባታቸውን ነው ያመለከተችው።
የግብጽ ፕሬዝደንት አብደልፋታህ ኤልሲሲ አንዳንድ የህግ መተላለፍ ተግባራት በሞትና በእድሜ ልክ እስራት እንዲያስቀጡ የሚደነግገውንና ስለ ሽብር ጥቃቶች ጥቅስ የሐሰት ዘገባ የሚያቀርቡ ከባድ የገንዘብ መቀጮ እንደሚያገኛቸው የሚያስጠነቅቀውን አዲስ የጸረ ሽብር ህግ በትናንትናው ዕለት ፈርመውታል። ፕሬዝደንት ኤልሲሲ ባለፈው ሰኔ ወር የሀገሪቱ ዋና አቃቤ ህግ በቦምብ ጥቃት መገደላቸውን ተከትሎ ጸረ ሽብር ህጉን አጠነክረዋለሁ ሲሉ ቃል ገብተው እንደነበር አይዘነጋም። አቃቢ ህጉን የገደላቸው መንግስቱ አሸባሪ ብሎ የፈረጀው ሙስሊም ወንድማማችነት ነው በማለት ፕሬዚደንቱ ወንጅለዋል። እስላማዊው የቀድሞ ፕሬዚደንት ሞሐመድ ሞርሲ ከስልጣን ከተወገዱበት እንደ አውሮፓውያን አቆጣጠር ከ2013 ወዲህም ኤልሲሲ በዚህ ቡድን ላይ ዘመቻ ከፍተው እያሳደዱት ቆይተዋል። በአዲሱ ህግ መሰረት ሽብርተኛ ድርጅት የሚያቋቁምና የሚመራ እስከ ሞት ቅጣት የሚደርስ ፍርድ ይጠብቀዋል። ሽብርተኞችን በገንዘብ መርዳት እድሜ ልክ እስራት ሊያስቀጣ ይችላል። የሽብር ጥቃት ማነሳሳት ወይም ለማነሳሳት መዘጋጀትም ያሳስራል። አምነስቲ ኢንተርናሽናል አዲሱን ህግ ሀሳብን በመግለጽና በሰላም መሰብሰብ ላይ የተደቀነ የከፋ ጥቃት ሲል አውግዞታል።
በመጨረሻም ዛሬና ነገ ማክሰኞ ቦትስዋና ላይ ጉባኤ የሚያካሂዱት 15 አባል አገሮች ያሉት የደቡባዊ አፍሪካ የልማት ማህበረሰብ ሳድቅ መሪዎች የህግ የበላይነትና ሰብአዊ መብቶችን ከበሬታ የማሻሻል እርምጃዎች እንዲወስዱ የመብት ድርጅቶች አሳሰቡ። ሁማን ራይትስ ዋችና የአፍሪካ መብቶች ድርጅት ባወጧቸው መግለጫዎች በተለይ ሳድቅ ለውጥ ባካሄደበት በሰብአዊ መብት ሸንጎ ላይ ልዩ ትኩረት አድርገዋል። ማህበሩ ባለፈው ዓመት የሰብአዊ መብት ሸንጎ በክልሉ ካሉ ድርጅቶችም ሆነ ግለሰቦች አቤቱታ የመስማት ስልጣኑን የሚገፍ የለውጥ እርምጃ ወስዷል ሲል ሁማን ራይትስ ዋች ነቅፏል። አድማጮች፣ የሰዓቱ የዓለም ዜና ይኸው ነበር።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ ቆንጅ ይታየና
አሉላ ከበደንን። ለምሽቱ በርከት ያሉ ዘገባዎችና ቅንብሮችን ይዘናል። አሁን ቀዳሚው የዕለቱ አብይ ርዕስ ነው።
በአፋር ክልል የደረሰውን የድርቅ ሁኔታ ተከታትሎ ለመዘገብ የመቀሌው ዘጋቢያችን ግርማይ ገብሩ ወደ ሰመራና አካባቢው ተጉዟል። ልዩ ስሙ ሃርስስ በመባል የሚታወቀውን ቀበሌና ሌሎች አካባቢዎች ተዘዋውሮ ያጠናቀረውን ግርማይ ይዞ ቀርበዋል።
ከመቀለ በመነሳት ራያ አላማጣና ራያ ቆቦን አልፌ ወደ አፋር ምድር ገባሁኝ። አፋር ውስጥ ሐራም፣ ሐሩ፣ ጭፍራና ሚሌን አልፌ ሎጊያ ደረስኩኝ። እስከ ሚሌ ድረስ አካባቢው ልምላሜ ይታየዋል። ዝናብ በቅርቡ የዘነበ ስለመሆኑ የሳርና የቅጠል ልምላሜው ይናገራል። ፍየሎችና በጎች ከብቶችና ግመሎች የሚወሉትን አላጡም። ዝናብ በቅርቡ ስለመዝነቡም በየቦታው ያቆረው ውሃ በመልክትነት ማየት ይቻላል። ነገር ግን ከሚሌ ከተማም አልፍ እንዳልኩኝ ነገሮች ሁሉ ተቀያየሩ። በሚሌ ወረዳም የሃርሲስ ቀበሌ ነዋሪዎች በድርቅ እንደተመቱ ከነዋሪዎቹ አንደበት መረጃውን አገኘሁ። ሰርቤት ውስጥ የሚኖሩትን የአፋር ማህበረሰብ ወዳሉበት ቤት በመድረስ አነጋገርኳቸው። ወደ አካባቢው ስደርስ ግመሎች፣ በጎችና ፍየሎች የሞቱባቸው የቤተሰብ አባላትን አገኘሁኝ። እነኚህም ፎቶ አነሷቸው። የሞቱ እንስሳት በጎርፉ እንደተወሰዱ ነግረውኛል። ከጎርፉ ያመለጡት በየጉራንጉሩ ተጥለው አይቻቸዋለሁ። በሕይወት የቀሩ ግመሎችና ፍየሎችም በምግብና ውሃ ጥረት እጅግ እንደተዳከሙ ተመልክቻለሁ። መንግሥት እነኚህን በድርቅ የተጎዱ ማህበረሰብ የእህል እርዳታ እያቀረበ እንደሆነም የሃርሲስ ቀበሌ ነዋሪዎች ነግረውኛል። እርሶ ማን ልበል?
መሐመድ አህመድ እባላለሁ።
እስኪ አቶ መሐመድ እንዴት ነው የአካባቢ ሁኔታ ይንገሩን።
ይሄ በሚሌ ወረዳ ካሉት ቀበሎች አንዱ ነው። ሃርሲስ ቀበሌ ነው የሚባለው።
እርሶ ማን ልበል?
እኔ መሐመድ አሊ ነኝ።
የአካባቢ ሁኔታ የድርቅ ሁኔታ እንዴት ነው? አቶ መሐመድ ይተርጉምልኛል።
መርሐባ አባሩሉይ ማራ ከዳ ታቢኪ አዳልሲሱጌ
ከፍተኛ ሆነች ድርቅና ችግር ነበረ። የድርቅ ችግር
ኦሆ ከላ ሀቦይ ሮበ ናማይሮ ረዴ ዳክ
እስካሁን ድረስ ክረምት ከገባ ሁለት ቀን ብቻ ነው እዚህ አካባቢ ዝናብ የጣለው።
ወሮብ ረዴ ከላ ሀቦ ካሱክቴ ተናዱኔ እድት ምሪ
ዝናብ ከጣለ በኋላ በራብ የተጎዱ እንስሳት ታርፎ የነበሩት እንዳለ በብዛት አልቋል።
አሁን እዚህ አካባቢ መንግስት የወሰደው እርምጃ አለ? ለምሳሌ እርዳታ መስጠት ሊሆን ይችላል።
አሁን በወረዳ አካባቢ አደጋ የክልሉ አደጋ መከላከል መሆኑ የወረዳ መስተዳደር አካላት፣ የመንግስት አካላት ያለው ችግር ለክልሉ በማሳወቅ ጥረት እያደረጉ ነው። እናቀርባለን ተብሎ እርዳታ ለህብረተሰቡ ማለት ነው።
እስካሁን የቀረበ የለም?
እስካሁን የለም።
መጀመሪያ እስኪ ስሟን ጠይቅልኝ። ስሟ ማን ነው?
መምጋዕሊ ተውህያ ማይረም።
ኑሮ እንዴት ነው? ውሃ አለ ወይ? ምግብ አለ ወይ? እስኪ ህን ጠይቅልኝ።
ማዑ ተኒክ ሌ ተኒክ ማዑ ኬሌክ ማሐሴን ማን
ሬኬ ማዑ
ችግር አለ የውሃ ችግር አለ። መጀመሪያ መጥቶ ከፍተኛ የውሃ ችግር ይኖርብሃል።
ሰዒድ ሀያኒ ሄደ
ሌሎቹ በጣም እየሞቱብ ነው። ከመቶ በላይ እንኳን እዚያ ያሉት ሰፈሮች እንዳለ ዝናብ ላይ ሲዛም እንኳን ሳራቶ በዝናብ ይሞታል፣ በሽታ ይሞታል። ብዙ ነገር ላይ
አሁን ቤቶቹ አሉ እዚህ ደሳሳ ጎጆዎች አሉ እዚህ፣ ግን ሰው ግን የለም። የት ነው የሄደው? እስኪን ጠይቃት። ብቻዋን ነው ያለችው እዚህ አካባቢ።
ስነም ሀብቴ ያ ወማን አካባቢ ልኩና ሶካኪ መርዴ ተይ ሄረክኒ ለማሀብቴ
ማዳጉ አላግለኝ ተልታ
ፍየል ፍየል ጥብቃ የሚሄዳለ ወይ እዛ ማን ሳር ፈልጎት ያመጣሉ ለፍየሎች ማለት ሳር ፈልጎት እየመጡ ስለሆነ ከአስራ አንድ ሰዓት በኋላ ይገኛል።
እስካሁን እርዳታ ተሰጥቷቸዋል? እስኪ ይህንን ጠይቃት።
አኬ ፍናት እርዳታ ስኒ
ተትራል ሻለተኒ
ያለፈው ያለ ከዛ ወዲህ የለው።
ያለፈው ወር ነው
ያለፈው ወር አለ ከዛ ወዲህ የለው።
ምንድን ነው የሚሰጧቸው?
ሀይስን ይሄንን
ስንዴ ከስናድሪ
ስንዴና ስናድር ነው የምናገኘው የነበረው ስንዴና ስናድር ነው።
ስንት ልጆች ነው ያሏት? እስኪ ጠይቃት።
መኪና ብራል
ስድስት ሀብራል
ሶስት አላት ሶስት።
ይሄ ግመል ያንተ ነው? ምንድን ነው የሆነ? አሁን እዚያ
ጥሩስጋካቱላ ናህኒ ክራብቴን ተንሄ ደህት መካዱ
ግመሎች የሞተዋለ እሱ አትር ውስጥ የምህነው ይሄ የሚበላባቶ ደግሞ ያለው ድርቅ ስለሆነ ይሄ አሁን ተቆርጦ ያመጣው ዳፍ ነው። በትልቁ ተቆርጦ ያመጣው ዳፍ ነው። ሊበላ ያቀረብኩ የሚሞተው የምግብ ጉዳይ ነው የሞቱ። ይሄ ደግሞ የተኛው አኪም አንስቶ ነው የተኛው። ፍየሎትን ደግሞ ብዙ ፍየሎት ይሞቷል። በደንብ ከሽቶ በገበያ ላይ አያበጣም፣ በቤት ላይ ያለው ደግሞ በጣም ችግር ውስጥ ነው። ቤተሰብ ቤት ያለው ሰዎች ደግሞ ችግር ውስጥ እንደሚኖር እንዲታይ ነው።
አሁን ወደ ቤት መግባት እንችላለን? ገብተን ማየት እንችላለን?
ትችላለን።
ቤታችሁ ይሄ ነው? ሰዎችም ፍየሎችም አብራችሁ ነው የምትኖሩት? እዚህ
የፍየሎች ማሳደሪያ ያው ነው። ይሄ የሰው ማሳደሪያ ነው እና ፍየሎች ልብሳ የሰው ልብሳ ነው።
ፍየሎች ግን አሁን እዚህ ውስጥ ነው ያሉት ብዬ ነው።
ሰው ፍየሎች የለም የለም።
ይሄ ትንንሱ ፌሊክስ ሲፈልግ
ግልገሎቹ እዚህ ገብተው ነው እንጂ እነሱ ቤት እዛ ጋ ነው። እንጠይቃት። የሆነ ጠጠር ነገር እየለቀመች ነው ያለችው እና
አዴቲኪ ማሐውታ ማሐታ ማሐክ ሰራ ማሐካ ገይታ ታሚት ጽሄጋ ወካል አሃይታ ታዋዲቲ
ሙግዲ ታሚት ርሕስ ታሚት ኤቲ ፎየዋ የኩመታካ ሄድ
የሰራህበትን ጊዜ በኋላ እየገዙ መኪና ተደውሎ እየመቱ እየለካምክ እየሰራ ነው።
ይህንን ጠጠር መሰበስበ በኋላ ልሸጠው ነው?
ልሸጥ ነው እንጂ ማለት ነው። አሁን እየለካም እየሸጥ ነው።
እንደዛ ምክንያት ነው የምትኖረው የምትተዳደረው ማለት ነው? ገንዘብ ያወጣላታል? እስኪ ይጠይቃል።
ያ ሰረታ ምጣ ሰዋዲ ካህታ ምጣ ቦታማ ከሀብታህተን እያያ ዕልያ ነው ምሂና ቦታማ ሰራሓ ዋልገይታ ምሂና እያ
ያ ዕልያ ነው ምሀበ ሀዋል ከጋያ
ይሰራ በኋላ ያወታል ብለህ ነው የሚሰራው?
ኑሮ እንዴት ነው? እስኪ እንጠይቃል።
ከያለው የሚታየው ይሄ ችግሩ ያለ ነው እንጂ ያለው ችግር አሁን ብዙ ነው እንጂ ማለት ነው። የሞተ ፍየል አለ፣ ዝናብ አሁን ዘንበዋል። በዝናብ
አሁን እዛ ጋ የወደቀ ፍየል የእሷ ነው
እና ይሄ የሚታየው ነው። እሷ ከዛ በስተቀር ያለው ችግር የለም ነው እንዳት
እርዳታ ተሰጥቷታል ወይ አግኝታለች ወይ? እስኪ እንጠይቃት።
አውራን እንደኔ ሰንት ታሆ እርዳታ ሲያሄን ይገይታ እና መገይታይ
ማርጋ
እርዳታ እየተሰጠ ነው ነው
ተሰጥቷል። ምን ሰጥቷት?
ማሐኮ ይሄኒ
እንደሮራ ካይ ሰና መልካ ረዲናን ይሄ ምን እርዳታ ደጎን እርዳታ አድል ማንጎን እርዳታ አድል
ብዙ ይሄ ላይ እየተሰጠ ነው። አሁን እየገለገሉ ነው እንጂ አሁን እህል እየሰጠ ከሰው እንደምደርስ እየደረስኩ ነው እንጂ ሌላ የተገኘ ነገር የለም።
አሁን ስለዚህ የእህል እርዳታ ተሰጥቷታል?
ባለፈው ያለፈ ወር ላይ ሰጥቷል። ከዛ በኋላ አልሰጠኝም።
እስኪ እዛ ጋ ያወደቁት ፍየሎችን እናያቸው። ፎቶ ማነሳቸዋለን። እነዚህ በዚህ ሜዳ ላይ የሞቱት ፍየሎች የማን ናቸው?
ይሄ የኛ ነው። የኛ ነው። እሱ አንድ ነው እንጂ ይሄ ተናት እሱ ይሄ ፍየሎችን ገምላችን እነኛ ነው ማለት ከዚህ ምታይኩ።
አሁን ሶስት አይተናል የሞቱት ፍየሎች።
እዛ እንዳለ ይሄ ጎመል እንደምታየው ሞቶ እዛ መንገድ መገንተኛ ነው ያለው።
እዛ ጋር እንሄዳለን። እዚህ አካባቢ እንግዲህ አራት ፍየሎች ናቸው የሞቱት ያየ ነው።
ከዝናብ ዘንቦ በኋላ ማለት ነው።
መቼ ነው ዝናብ የጣለው?
ይህ ባለፈው የአርብ ቀን ማለት ነው። አንድ ማታ እየዘነበ ማለት ነው።
ኃይለኛ ዝናብ ነው የጣለው።
የዛን ሰዓት የነበረው ይሄ የተጎዳ ፍየል ማለት ነው። ውሃው ምናምን ጎርፍ ምናምን እየወሰደ አሁን አራት ብቻ ነው የከረው እንጂ እዚህ ላይ ብዙ ነገር ነበር። ከዚህ ሰው እንደሚያሳድር አቶ ወደ ሌላ ቦታ ሂድን እያደርክ ነበር።
አሁን እናንተ እዚህ ነው የምትኖሩት? በቃ
አዎ።
ትናንትና ሳምንት ነው ዝናብ የዘነበው። ከዛ ጊዜ ነው ያንን ጊዜ ሐኪም አንስቶ የነበረው ፍየሎች ሁሉ ያ ዝናብ ስትል ነው የሞተው። ከድርቅ ውስጥ የሞተው ምልክት የለም፣ አውሬ ባልቷል የለም። ከዝናብ የታለበት ቀን ከዝናብ ውስጥ የሞተው ነው አሁን የሚያሳየው።
አሁን ይሄ ግመል ተዳክሞ ነው እንደዚህ የወደቀው? መነሳት ይችላል?
ኧረ አልችልም። ተሳክሞ እምቢ አለ። ብዙ ጊዜ አሳክመን አስቆመን ወደ ላይ ተወድቋል። በአራት ሰው አምስት ሰው አድርገን ማለት ነው። በዛ ጎን ሁለት ሰው፣ በዚህ ጎን ሁለት ሰው፣ ከፊቱ አንድ ሰው አድርገን
እንግዲህ አሁን ምንድን ነው የምትጠብቁት? ማለት እዚህ ወድቋል፣ የሚበላው የለም። ምን እያስባችሁ ነው?
እየለከምኩ እያስበ እየኮረተ እያመጠ ነው።
ከሩቅ ቦታ
እዛ ተራራ ወጥተን ከዛ ተራራ ኮርተን
ኪቴሩን ኮርቴን እዚያ ነው የምንነሳው።
ውሃ አስታገኛላችሁ?
ውሃ አሁን እዛ ድልድሉ ላይ ትንሽ እናገኛለን። ከዛ በኋላ ውሃ የለም። በፊት ውሃ አልነበረም። ሳር ምናምን አልነበረም። ሳሩም ውሃም እንዳለ ተሻግሮ ነበር። ከዚህ ብዙ ወንዝ ነበር። ያ ወንዝ ተመልሶ ወደ ኋላ ተመልሷል።
ለመሆኑ መንግስት ምን እያደረገ ነው ለሚለው በአፋር ክልል የአደጋ መከላከልና የምግብ ዋስትና ጽህፈት ቤት የሚሰጠኝን መልስ ለማግኘት ወደ ክልሉ ማዕከል ከተማ ወደ ሰመራ ሄጃለሁ። ምላሹን ይዤ ተመልሼ እመጣለሁ። ለአሜሪካ ድምፅ ግርማይ ገብሩ ከአፋር ሎጊያ። እንግዲህ በአፋር ክልል ለተከሰተው የዝናብ እጥረት በተለያዩ ወረዳዎችና ቀበሌዎች ተዘዋውሬ ህዝቡን አነጋግሬ ያለሁኝ በአካል ተገኝቼም ያየሁት ነገር አለ። አሁን ደግሞ በመንግስት በኩል ምንድን ነው እየተደረገ ያለው ለሚለው በሰመራ የክልሉ የአደጋ ዝግጅነትና የምግብ ዋስትና ጽህፈት ቤት እዛው ነው ያለሁት። ማን ልበል? ሙሉ ስሞትንና የስራ ድርሻዎትን ይንገሩኝና መንግስት እየወሰደ ያለውን እርምጃ እንዲነግሩኝ።
እኔ ወይዘሮ አይሻ መሐመድ እባላለሁኝ። የክልሉ አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ ነኝ። የስራ ድርሻዬ በክልሉ ያሉ የአደጋ ስራዎችን ሊከሰቱ የሚችሉ አደጋዎችን የመከላከልና ከደረሰም ደግሞ ምላሽ የመስጠትና የሚሰጡ ምላሾችን ኮኦርዲኔት የማድረግ የማስተባበር ኃላፊነት ነው ያለኝ። በመቀጠል ደግሞ በክልሉ ዘላቂ የሆነ የአደጋ ስጋት ቅነሳ ስራዎች አሉ። እነዛን ስራዎችንም የሚያስተባብረው የኛው ጽህፈት ቤት ነው።
ወይዘሮ አይሻ፣ ለመሆኑ የዝናብ እጥረቱ ያጋጠማቸው ወረዳዎቹ ስንት ናቸው? ይህን በሚመለከት እስኪ ንገሩኝ።
የዝናብ እጥረቱ አጠቃላይ በክልሉ 32ቱም ወረዳዎች ላይ ነው ያለው። ነገር ግን አንዳንድ ወረዳዎች ላይ በጣም ከባለፈው ሁለት የዝናብ ወቅቶችን ያላገኙ ወረዳዎች ስለነበሩ በአንዳንድ ቦታ ላይ ትንሽ በጣም ከፍተኛ ነው። በአንዳንድ ቦታዎች ላይ ደግሞ የተወሰነ እጥረት ነው ያለው። ስለዚህ ስፋቱ አጠቃላይ ክልሉ ላይ ያለ ችግር ቢሆንም እንደየው አካባቢው ደግሞ ይለያያል እጥረቱ።
ይህ የዝናብ እጥረት እንደሚያጋጥም ከመጀመሪያው መረጃው ነበራችሁ?
አዎ፣ እንደ ጽህፈት ቤታችን ከተለያዩ አጋር ድርጅቶችና ፌዴራል መንግስት ጋር በመተባበር የኤርሊ ዋርኒንግ ሲስተም የቅድመ ማስጠንቀቂያ ሲስተም አለን። ከቀበሌ ከኮሚኒቲ ጀምሮ እስከ ፌዴራል ድረስ በየሳምንቱ የሚሰበሰብ የቅድመ ማስጠንቀቂያ መረጃዎች አሉ። የዝናብ ሁኔታ፣ የግጦሽ ሁኔታ፣ የገበያ ሁኔታ የሚያጠና ሲስት እየተጠና ወደ ፌዴራል መንግስት የምናስተላልፈውና እኛም ደግሞ የሚያጋጥሙ ችግሮችን ተንብየን ራሳችንን ለሚመጡ ችግሮች ሳይከሰቱ ለመከላከል ህዝቡ ላይ ጉዳት እንዳይደርስ ለማድረግ የራሳችን የሆነ የምናዘጋጃቸው ዝግጅቶች አሉና ይሄ ነገር እንደሚሆን ከተለያዩ ምንጮች በምናገኛቸው የቅድመ ማስጠንቀቂያ መረጃዎች እናውቅ ነበረ። ስለዚህ ክልሉ ኮንቲንጀንሲ ፕላን ለዚህ አይነት ችግር በሚከሰትበት ጊዜ ሊያጋጥሙ ለሚችሉ ችግሮች ምላሽ የሚሆን ኮንቲንጀንሲ ፕላን ነበረው፣ መጠባበቂያ እቅድ ነበረው። ያም መጠባበቂያ እቅድ ተጠቅሞ ያለውን ነገር በየቀኑ የክልሉ የኢመርጀንሲ ታስክ ፎርስ አለ። በክልሉ በምክትል ፕሬዚዳንት የሚመራ ያ ምክትል ፕሬዚዳንት የሚመራው ኮሚቴ ቁጭ ብሎ ያለውን ሲቹዌሽን አፕዴት እያደረገ በየጊዜው እየተገናኘ በዝግጅት ላይ ስለነበርን የመጣው ነገር ይመጣል ብለን ያሰብናቸው ነገሮች ስለሆኑ ለምላሽ ቶሎ ለማድረግ ብዙም አልተቸገርንም።
ህብረተሰቡ የውሃ እጥረት አጋጥሞታል፣ የምግብ እጥረትም አለ። ፍየሎቹ፣ ግመሎቹና በጎቹም እንደዚሁ ሞቶባቸዋል፣ አጥቷል። እንግዲህ እናንተ በወቅቱ ይህንን ህዝብ ደርሰንለታል ብላችሁ ታምናላችሁ? ምንድን ነው ስ የተደረገለት?
በክልሉ የውሃ እጥረት በጣም ላጋጠማቸው አካባቢዎች በቦቲ ውሃ እስከ ማመላለስ እስከ መቅዳት ድረስ ለእንስሶቹና ለህዝቡ የሚሆን ውሃ እያቀረብን እንገኛለን። ለእንስሶቹ ደግሞ ለተወሰነው በክልሉ በጣም ሰፊ ቁጥር ያለው እንስሳን ያለው ሁሉንም መታደግ እንኳን ባይቻል ሊተርፉ የሚችሉትን ደህና የሆኑትን በመኖ በማቅረብ የእንስሳት መኖ ከሞላሰስ ጋር እየተቀላቀለ ሳር በማቅረብ እየታደግን እንገኛለን። ቀጥሎ ደግሞ በዚህ በእንስሶች ሞት ምክንያት በህዝቡ ላይ ሊደርስ የሚችለውን ሳይኮሎጂካል ችግሮችንም ለመቅረፍ በህዝቡ በቅርበት እየተከታተልን ያሉ እነዚህ ደከም ያሉ ከብቶች እና እንስሶች ለገበያ የሚያወጡበትን ከነሱ ደግሞ ገዢዎችን ከነሱ ገዝተው ገበያ ላይ እንትን የሚያደርጉበትን መንገድም እንደዚሁ አመቻችተናል። አንዳንድ ቦታ ላይ ደግሞ ዲስቶኪንግ እየሰራ ነው። ከብቱ ታርዶ መልሶ ለአርብቶ አደሩ ምግብነት የሚውልበትን መንገድም እየሰራ እንገኛለን። ነገር ግን ያለው የተፈጥሮ ሁኔታና በእጃቸው የሚገኘው ከብት ደግሞ በዘመናዊ መንገድ የማይረባ ስለሆነ ምንም አይነት የእንስሳት ሞትን እንዳይኖር አድርገናል ማለት ባይቻልም፣ በተቻለ መጠን ግን የተወሰነውን ለማትረፍና አርብቶ አደሩ ደግሞ ባዶ እጁን እንዳይቀር የማድረግ ጥረት እየተሰራ ይገኛል። በጣም በሰፊው በቅርበት በቁርጠኝነት ክልሉ በደንብ ከፌዴራል መንግስትና ከሌሎች አጋር ድርጅቶች ጋር በመሆን በሰፊው ይህን ነገር እየተከታተለ መመለስ እየሞከረ ነው ያለው።
ወይዘሮ አይሻ መሐመድ በጣም ነው የማመሰግናት።
አይሻ አመሰግናለሁ።
ግርማይንና እንግዶቹን እናመሰግናለን። በአፋር ድርቅ ዙሪያ ተከታታይ ዘገባዎችን በሰሞኑም እናቀርባለን። አድማጮች፣ ተከታዩ የደቡብ ሱዳን ፕሬዚዳንት ከአንድ አመት ተኩል በላይ የዘለቀውን የእርስ በርስ ጦርነት ለማክተም የታለመ የተባለውን የሰላም ውል አልፈርምም ማለታቸውን ተከትሎ የተጠናቀረ ዘገባ ነው። የፕሬዚዳንቱ ውሳኔ የምስራቅ አፍሪካ ሀገሮች የልማት በይነ መንግስታት ባለስልጣን ጋር በአዲስ አበባ መንግስቱና አማጽያኑን በሚሸመግለው የሰላም ድርድር ላይ ሌላ እክል መደቀኑንም አመልክቷል። ዜናውን የተከታተለው እስክንድር ፍሬው ዋናውን አደራዳሪ የቀድሞውን የኢትዮጵያ ውጭ ጉዳይ ሚኒስትር አቶ ስዩም መስፍንን አነጋግሮ ተከታዩን አጠናቅሯል።
በጣም አመሰግናለሁ አምባሳደር ስዩም መስፍን፣ የኢጋድ ዋነኛ አደራዳሪ። የዛሬው ፊርማ ስኬት ነው ማለት ይቻላል?
የተሟላ ስኬት ነው ብሎ መውሰድ ያስቸግራል። በሰላም ድርድር ሂደት ግን በአንድ ጊዜ ሁሉም የተሟላ ውጤት ለማግኘት ያስቸግራል። ሂደት ነው እንደሰማችሁት። በዚህ ሂደት የተለያዩ እንቅፋቶች አሉ የሚያጋጥሙ የመነሳትና የመውደቅ ጉዞዎችን አሉ። ደምሮ ሲታይ ግን የህዝቡን ፍላጎት፣ የሌሎች ፓርቲዎች ፍላጎት ምን እንደሆነ፣ የዓለም አቀፉ ማህበረሰብ ፍላጎት ምን እንደሆነ በግልጽ የሚያሳየን ነው። እንግዲህ መንግስትን በዚሁ ስምምነት ላይ እንዳይፈርም ያገዱት ቁም ነገሮች ምንድን ናቸው ተብሎ ቢጠየቁ ስልጣን አላካፈልም ነው። በሌሎቹ ጉዳዮች ላይ ምንም ይህ ነው የሚባል የሚቋጭ ያቀረቡት ችግር የለም። በእርግጥም ትላንትና ማታ የጋድ መሪዎች አብሯቸው ነው ያመሹት። በሙሉ ተቀብያለሁ ብሎ ነው ያደሩት። ተቀብያለሁ ስላሉ ዶኩመንቶችን ለማስተካከል ሰክረታሪቱ ሌሊቱን ሙሉ ቁጭ ብሎ ነው ያደረው። እንደገና በውይይቱ መሰረት ሲያስተካክል፣ ለማንኛውም ዛሬ ጠዋት ገና የምንመክርባቸው ጉዳዮች አሉና ይተላለፍልን የሚል ነው ያነሱት። ሌሎች ግን እንዲተላለፍ አልፈቀዱም። እንፈርማለን፣ ከሰላም በላይ ሌላ አጀንዳ የለንም ስላሉ የተፈረሙን አይታችሁታል። እንግዲህ የኛው የህዝቡን ፍላጎት፣ የዓለም አቀፉን ማህበረሰብ ፍላጎት የጋራ ተደምሮ የሰላም ሂደቱን ይበልጥ ያቀላጥፈዋል የሚል እምነት አለን። መንግስትም የሰላም ከማረጋገጥ ውጭ ሌላ አማራጭ እንደሌለው በግልጽ ያያል። ተስፋ እናደርጋለን አስበው መክረውበት ተመልሰው የተሟላ የሰላም ስምምነት ለማድረግ እድል ይሰጣሉ ብለን እንገምታለን። ና የሆነ እንግዲህ መግለጽ የሚቻሉ
ከዚህ ጋር ተያያዥ ጥያቄ አምባሳደር፣ ለምሳሌ የስልጣን ጉዳይ ሲባል ተቀዳሚ ምክትል ፕሬዚዳንትነቱ ለኤስፒኤልኤም ኢን ኦፖዚሽን መሰጠት የለበትም ነው?
አንቀበልም ነው። አንቀበልም ነው። አንዴ እንቀበላለን ይላሉ፣ አንድ ጊዜ ይገለበጣሉ። ችግሩ በዚህ መንግስት ውስጥ የሰላም እንደመጣባቸው እንጂ ለደቡብ ሱዳን ህዝብ ሰላም እንዳገኘ አድርገው አይወስዱት። ከራሳቸው የግል ቦታ እና ኃላፊነት ጋር አዛምደው ነው የሚያዩት ያሉት። ማንንም የሚያገል ግን አይደለም። ይሄ ስምምነት ለሰላሳ ወራት ነው። ከሶስት አመት በታች ነው ይሄ ስምምነት የሚቆየው። በሁለት አመት ተኩል ውስጥ የሽግግር መንግስቱ የምርጫ ሂደቱን እና ለምርጫ የሚያበቁ ዝግጅቶችን አጠናቆ የህዝብ ምርጫ ይካሄዳል ነው። እንግዲህ ህዝብ የመረጠው ወገን ኃላፊነቱን ይረከባል የሚል ነው ስምምነቱ የሚያስቀምጠው። ለሰላሳ ወራት ውስጥ በሆነ አይነት ዝግጅትና ኃላፊነት መቆየት ፍላጎት ያለው አመራር፣ ራቅ ያለ እይታ ያለው አመራር ይህን ለመቀበል የሚከብደው አይደለም። የዓለም ማህበረሰብ እየገረመው ያለውም እያስጨነቀው ያለውም ይኸው ነው። የደቡብ ሱዳን ህዝብ እናንተ ለስልጣን ስትሉ መሀል ላይ ህዝቡን ለዚህ አይነት ለከፋ ስቃይና መቅሰፍት እየጣላችሁት ነው፣ ሰላም ነው የምንፈልገው፣ መፈረም አለበት እያለ በየአካባቢ እየጮኸ ነው ያለው። ስለዚህ ከብዙ ዋጋና ክብደት ይሰጣቸዋል ብሎ መገመት በጣም ያስቸግራል። እንግዲህ ኢጋድና የአፍሪካ ህብረት ተጨማሪ ጥረት እናደርጋለን ብለን ቁርጠኝነቱ እንደሰማችሁት ነው። ሰላም የአማራጭ ጉዳይ አይደለም። የጦርነት መንገድ ለተፋላሚዎች ወገን ትቶ ወደኋላ ማለት አይቻልም። የደቡብ ሱዳን ጦርነትና በዚህ አይነት ሁኔታ መገኘት ቁርሾው ለመጀመሪያ ለአካባቢ ሀገሮች ነው፣ ለቀጠናችን ነው። ከያዝ ነው የልማትና ደህንነትን የመዋጋት አጀንዳ የሚያደናቅፈን እንዳይሆን የጋራ ልማታችን፣ የጋራ እድገታችንና ሰላማችንን ለማስጠበቅ ስንል ለራሳችን ስንል አብረን እንሰራለን ብለናል። የዓለም አቀፍ ማህበረሰቡ በዚህ መልክ መቀጠል የለብንም፣ ሰላምን ሊያመጣ የሚችል እርምጃዎች መውሰድ አለብን የሚል ጠንካራ አቋም አለ። አፍሪካ ወደዚሁ ከመሄዱ በፊት ጥረት ለማድረግ ይሞክራል፣ ግን ያለ አንዳች መደባበቅና ግልጽ በሆነ መንገድ የአፍሪካ ህብረት ኮሚሽን ኃላፊዎችም መሪዎችም ከእንግዲህ ወዲህ የተባበሩት መንግስታትም ይሁን ማንም ኃይል ይሁን የሰላምን መንገድ ዘግተው ለጦርነት የተነሳሱትን ኃይሎች ቆመን አናይም፣ እርምጃ እንወስዳለን ካለ ከመደገፍ ውጭ አልፈን እኛ ይህንን ማንቃወምም የሚል በግልጽ ተነግሯቸዋል። አማራጫቸውን እያዩ ነው። እንግዲህ አማራጫቸውን ያያሉ። የጦርነት አማራጭ እንዳልሆነ ይገባቸዋል የሚል ተስፋ አለን። ስለዚህ በሚቀጥሉት 15 ቀናት ተመልሰው መጥተው ይህን ሰነድ እንዲፈርሙና የተሟላ ሰላም እንዲሆን ትኩረታችን ወደዛው አቅጣጫ አድርገን እንሰራለን ብለን እንገምታለን።
እስክንድርን ለዝግጅቱ እናመሰግናለን። አድማጮች፣ እዚህ ግድም ቆንጂት፣ የስቱዲዮ ሰዓታችን ከምሽቱ 3:30 ማለፉን ነው የሚያሳየው።
አልፋለሁ ከ37 ሂሳቡ ልክ ከሆነ
ልክ ነው ሂሳቡ። እንግዲያው እዚህ ግድም ታዲያ ትንሽ ፋታ ወደሚቀጥለው የሁለተኛው አጋማሽ ቅንብር ከማለፋችን በፊት በሙዚቃ ትንፋሽ እንውሰድ
እንዴ? በጣም በተለይ ለአድማጮቻችን ያስፈልጋል። ጽዮንም ሙዚቃ መርጫ አለው እያለች ነው። ማዲንጎ ነው ብላለች። እሰይ እያልኩ ነው።
ማዲንጎ አፈወርቅ ግሩም አድርጎ ከተጫወታቸው ምርጥ ምርጥ ዜማዎቹ አንዱ ተመርጧል። የጽዮን ምርጫ ነው። ያቅሜን ይላል።
ያቅሜን ነው።
አቅሜን አውቀው ይመስል መች ከብደኛል ብዬ ምራቅሽ እርግጥ ሆነ እንክታለለሽ ቅት አመረታ መስሎኝ አንቺ ሳትሄጂ ግን አግሪ ሳይወጣ ደከመኝ እንጂ ራሴን አውቀው ይመስል መች ከብደኛል ብዬ ምራቅሽ እርግጥ ሆነ እንክታለለሽ ቅት አመረታ መስሎኝ አንቺ ሳትሄጂ ግን አግሪ ሳይወጣ ደከመኝ እንጂ የሚወድሽ ልቤ ሁኔታ አላስቆም ባላስቀምጥ የወሰደሽ መንገድ ምናልባት የሚያደርሰኝ መስሎኝ ሲጨናኝ ዳገት ቁልቁለቱን ተማጸንኩት የልቤን ባይሞላ ባላገኘሽ የለመደሽ ቤቴ ዝምታው ሐዘኑ አላስተኛ ቢለኝ የወሰደሽ መንገድ ምናልባት የሚያደርሰኝ መስሎኝ ሲጨናኝ
jagat kul ko latun tamasan ko
ara sin alaji petin da ku
yele pim bai bola bana denyesh
metalo basai la chau
አክሜን በማዲንጎ አፎርክ ዜማ ዘና እንዳሉ አድማጮች ተስፋ እናደርጋለን። ቆንጂት አንቺም በጥሩ
ዜማ ነው በጣም
ተከታትለሽዋል
በሚገባ።
አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። ሁለተኛውን አጋማሽ አጠናቀናል። አሁን ወደ ቀዳሚው ቅንብር ይሆናል የምናልፈው። ስፖርት ነው። አዘጋጅና አቅራቢ ሶሎሞን ክፍሌ።
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። በቤጂንጉ 15ኛው የዓለም አትሌቲክስ ሻምፒዮና ላይ ከሚሳተፉ 61 የኢትዮጵያ አትሌቶች የመጀመሪያው ቡድን አባላት ትላንት ተሸኝተዋል። ጥሩ ውጤት ይጠበቃል። በእግር ኳስ ጠንካራው የቼልሲ ቡድን በማንቸስተር ሲቲ እንደማይሆን ተቀጣ። ሌሎች ዜናዎችም አሉን። አብራችሁን ቆዩ። የአትሌቲክሱን ዜና ላስቀድም። 15ኛው የዓለም አትሌቲክስ ሻምፒዮና ውድድር በመጪው ቅዳሜ ቤጂንግ ቻይና የሚጀመረው በደማቅ ሥነ ሥርዓት መሆኑን አዘጋጆቹ ካወጡት መርሃ ግብር ለመረዳት ችለናል። ገዛኸኝ ጽዮን መስቀል ከአዲስ አበባ እንደዘገበው በውድድሩ ከሚሳተፉ 61 የኢትዮጵያ አትሌቶች የመጀመሪያው ቡድን አባላት ትላንት ተነስተዋል። በተለያዩ ርቀቶች አርኪ ውጤት እንደሚጠበቅ ተጠቅሷል። መቀጠል ትችላለህ ገዛኸኝ።
በአምስት የጉዞ ፕሮግራም ተከፋፍሎ ከሚጓዘው ልዑካን ውስጥ 35ቱ ተወዳዳሪ አትሌቶች ናቸው። ኢትዮጵያ ከ800 እስከ ማራቶን በሁለት ትሳተፋለች። አትሌት ሙክታር ኢድሪስ በ10,000 ሜትር በሜዳሊያ ሰንጠረዥ ውስጥ ከሚገኙ አትሌቶች አንዱ ይሆናል ተብሎ ይጠበቃል። በጉዞው በፊት አነጋግሬዋለሁ።
አዎ፣ በጣም ጥሩ ላይ ናቸው። ማጣሪያም ላይ ከኛ የተሻለ ፓርትነር ሩት ሙከራ እንደነበረ ሆኖም ያን ያደረጉትም ደግሞ እነሱ ይሄን አስተሳሰብ ከኛ የተሻለ ሳተውጠዋል ብለን ደግሞ እኛ ስጋት የለብንም። እኛም ያቅመትን ሮጠናል፣ እነሱም ሮጠዋል። እናም ያው እነሱ አናንስም፣ ሁላችን እኩል ባንሆንም እናንሳሉ ብዬ አልገምትም። ጥሩ ነገር ኖራል ብዬ ገምታለሁ።
አቶ ሀጂ አዲሎ የማራቶን አትሌቶች አሰልጣኝ ናቸው። ዝግጅታችሁ ምን ይመስላል? የአትሌቶች ውስጥ ወቅታዊ አቋም ምን ያህል አስተማማኝ ነው ላልኳቸው እንዲህ ብለዋል።
ያው ዞሮ ዞሮ አሁን አትሌቶች በቂ ዝግጅት አድርጓል፣ ጨርሷል። አሁን ለውድድሩ በጉዞ ላይ ዝግጅት ላይ ነው ያሉት አትሌቶች። ያው አዲስ አትሌቶች አይደሉም። በፊትም በዓለም ላይ ካሉት ትላልቅ ማራቶኖች በቂ ውጤት ያላቸው አትሌቶች ሆኑ አሁን ያደረጉትም ውጤት ለዓለም ዋንጫውም በቂ ዝግጅት ስላደረጉ ጥሩ ውጤት ያመጣሉ የሚል ተስፋ ነው ያለን። ጥሩ ውጤትም እንጠብቃለን ከነሱ።
የፊታችን ቅዳሜ በውድድሩ መክፈቻ ላይ የወንዶች ማራቶን ይካሄዳል። በኢትዮጵያ በኩል የማራቶን ተወዳዳሪዎቹ አትሌት ሌሊሳ ደሲሳ፣ አትሌት የማነ ጸጋዬና አትሌት ለሚ ብርሃኑ በጥሩ ብቃት ላይ መሆናቸውን ውድድሩንም በጉጉት እንደሚጠብቁት ነግረውኛል። ይኸው ነው በእኔ በኩል ያለው። ሰለሞን
ገዛኸኝ እናመሰግናለሁ። የሁልጊዜ ተባባሪያችን በአሁኑ ወቅት አዲሱ የአፍሪካ ፉትቦል ኮንፌዴሬሽን ፕሬዚደንት ልዩ አማካሪ ፍቅሩ ኪዳኔ በነገ ዕለት ወደዚያው ስለሚያመሩ በፈቃደኝነት አልፎ አልፎ ሊተባበሩን ቃል ገብተውልኛል። እየተከታተል እናቀርባለን። በሌላ የአትሌቲክሱ ዜና በሴቶቹ 1500 ሜትር የዓለምን ክብረ ወሰን የያዘችው ወጣቷ ኢትዮጵያዊት አትሌት ገንዘቤ ዲባባ ከሁለት ሳምንት በኋላ ዙሪክ ላይ በሚደረገውና የዓለም አቀፉ አማተር አትሌቲክስ ድርጅት ባዘጋጀው የዳያመንድ ሊግ በ3000 እንደምትወዳደር ተረጋገጠ። ገንዘቤ ሞናኮ ላይ በቅርቡ በ1500 ሜትር የዓለምን ሬኮርድ ከሰበረች ወዲህ በዳያመንድ ሊግ ውድድሮች ስትሳተፍ የመጀመሪያዋ ይሆናል። ገንዘቤ ዲባባ በዙሪኩ ውድድር ካሸነፈች የዳያመንድ ሊጉን ዋንጫ ታነሳለች ተብሏል። ቀላል እንደማይሆንላት ግን ከወዲሁ እየተገለጸ ነው። በ5000 የዓለም ፈጣኑ አሯጭ ሌላይቱ ኢትዮጵያዊት አልማዝ አያና፣ በ2011 የዓለም ሻምፒዮኗ ኬንያዊት ቪቪያን ቼሪዮት፣ በ2011 በ1500 የዓለም ሻምፒዮና ጄኒ ሲምፕሰንና በ5000 የብር ሜዳሊያዋ ባለቤት ሜርሲ ቼሮኖ ይቀናቀኗታል። ሩቅ አይደለም ጊዜው ይለይላቸዋል። አትሌቲክሱን በዚሁ ላብቃ። ለእግር ኳስ ስፖርቱ ዜና በቅድሚያ በቀጥታ ወደ አዲስ አበባ ይሆናል የምወስዳችሁ። ድሬዳዋ ከተማ ላይ በ24 ቡድኖች መካከል በመካሄድ ላይ ያለው የብሔራዊ ቡድኑ አጠቃላይ ውድድር ወደ ወሳኝ ምዕራፍ ተቃርቧል ይላል ገዛኸኝ ጽዮን መስቀል። ውድድሩ በቀጣዩ ዓመት የኢትዮጵያ ፕሪምየር ሊግ ተሳታፊ መሆን የሚችሉትን 2 ቡድኖች ለመለየት የሚያስችል ሲሆን ምድብ ማጣሪያው ተጠናቆ ከየምድቡ አንደኛና ሁለተኛ የሚወጡት ወደ ሩብ ፍጻሜ ያለፉት ታውቀዋል። እነማን ናቸው ከየምድቡ ያለፉት ገዛኸኝ?
ከምድብ 1 ድሬዳዋ ከተማና ፌዴራል ፖሊስ፣ ከምድብ 2 ጅማ አባቡናና አዲስ አበባ፣ ከምድብ 3 ሀላባ ከተማና ጅማ ከተማ፣ እንዲሁም ከምድብ 4 ሀውስ ኮድና ሆሳና ከተማ ወደ ሩብ ፍጻሜ አልፈዋል። ከሁለት ቀን በኋላም በጥሎ ማለፍ ሲስተም ተጫውተው 4 አሸናፊዎች ወደ ግማሽ ፍጻሜ ይደርሳሉ። ከዚያም በያዝነው ሳምንት መጨረሻ ላይ ነጥረው የሚወጡት 2 ቡድኖች በቀጣዩ ዓመት ፕሪምየር ሊጉን የሚቀላቀሉት ይታወቃሉ ማለት ነው። የዘንድሮ የብሔራዊ ሊግ ፉክክር እጅግ በጣም ማራኪ ጨዋታ የታየበትና እንዲሁም ከመቼውም ጊዜ የተሻለ ውድድር መሆኑን ወደዚያ ተጫዋቾቹን ለመመልመል የሄዱ አሰልጣኞች ተናግረዋል።
አመሰግናለሁ ገዛኸኝ። ወደ ፕሪምየር ሊግ ሁለተኛ ሳምንት ጨዋታ ስንሸጋገር ደግሞ ትላንት በኢታድ ስቴዲየም ያምናው ሻምፒዮና ቼልሲ ያውም በሜዳው በማንቸስተር ሲቲ 3-0 መሸነፉን እናገኛለን። የማንቸስተር ሲቲ አሰልጣኝ ማኑኤል ፔሌግሪኒ ከጨዋታው በኋላ ውጤቱ እንዳስደሰታቸውና ቡድናቸው ግብ የጠማው በመሆኑ በእልህና በቁጣ መጀመሩን ተናግረዋል።
Today our team play better and the 3-0 is at least the minimum of what we deserve.
የሆዜ ሞሪኖ ምላስ ለሽንፈት ዳርጓቸዋል ሲሉም ፔሌግሪኒ ተችተዋል። ሞሪኖ በበኩላቸው ጥሩ ሆነን ተሸንፈናል ማለታቸው ብዙዎችን አስገርሟል፣ ሌሎችን ደግሞ አስቆጥቷል።
We were the best team by far in the second half. What they did in the first half, we did in the second half basically. We dominated the game.
በ90 ደቂቃው ጨዋታ 2 እንኳን የግብ ሙከራዎች ያላደረገውና ወገቡ ተሰብሮ የሚጨብጠው ጠፍቶት በፍጹም ብልጫ የተሸነፈው ቼልሲ እንዴት የተሻለ ተጫውቷል ይኑላል ሲሉም ደጋፊዎቻቸው ምሬታቸውን ገልጸዋል። በሌሎች ጨዋታዎች አርሰናል ክሪስታል ፓላስን 2-0 ረቷል። አርሰናል ያገባው 1 ብቻ ነበር። ክሪስታል ፓላስ በራሱ ላይ 1 አግብቶ ነው የተሸነፈው። ካለን ጊዜ አንጻር በዚሁ ላብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።
የሰኞ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች፣ አሁን ቀጣዩ አፍሪካ ነክ ርዕሶች ይሆናል። ናይጄሪያ በአሁኑ ወቅት በኢኮኖሚ እድገት ደቡብ አፍሪቃን አልፋ በመሄድ ከአፍሪቃ ዋናዋ ሆናለች። እዚህ ደረጃ ላይ እንደደረሰች የታወቀውም ቦኮ ሀራም የተባለው ጽንፈኛ እስላማዊ ቡድን ሀገሪቱን እያመሰ ባለበት በዚህ ወቅት ነው። ናይጄሪያ ደቡብ አፍሪቃን አልፋ ሄዳለች ሲባል በምን መልክ እንደሆነ ለመረዳት ዶክተር አየለ በከሬ የሁለቱን ሀገሮች ይዘት በመዘርዘር ያብራራሉ። ዶክተር አየለ በኒውዮርክ በሚገኘው ኮርኔል ዩኒቨርሲቲ የአፍሪካ ጥናትና ምርምር ክፍል ለብዙ ዓመታት አስተምረዋል። አሁን ደግሞ በመቀሌ ዩኒቨርሲቲ የታሪክና የባህል ጥናት ክፍል ተባባሪ ፕሮፌሰር ናቸው። የድህረ ምረቃ ጥናትንም ያስተባብራሉ። ያወያየቻቸው የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐዬ ናት። ናይጄሪያ በአጠቃላይ ሀገራዊ ምርቷ ከአፍሪካ አንደኛ መሆኗን በመግለጽ ነው የሚጀምሩት ዶክተር አየለ።
እርግጥ በአሁኑ ጊዜ ናይጄሪያ ከአፍሪካ በአጠቃላይ ሀገራዊ ምርት አንደኛ ናት። እና ይህ ሊሆን የቻለው መገንዘብ ያለብን ከዚህ በፊት ይህንን ቁጥር ሲነግሩን ቁጥሩ ጊዜው ባለፈበት ተገምቶ ነበረ። እንዲያውም በ1999 ዋጋ ተተምኖ ነው እንግዲህ ሂሳቡን ያሰሉት የነበሩት። ከዛ በኋላ ግን ከ2010 በኋላ ባለው እንቅስቃሴ አዲስ የተፈጠሩትን ፋብሪካዎች ጨምረው የተለያዩ አገልግሎት የሚሰጡትን ጨምረው የቴሌኮሙኒኬሽንን መስፋፋት ጨምረው እንደገና ሂሳቡን ካሰሉት በኋላ በ260 ቢሊዮን ዶላር የተገመተው የአጠቃላይ ምርት አጠቃላይ ሀገራዊ ምርት ወደ 490 በአሁኑ ጊዜ ደግሞ ወደ 510 ቢሊዮን ዶላር ከፍ በማለቱ ከአፍሪካ አንደኛ ሊሆኑ ይችላሉ። ከዛ በፊት እንዳልሽው ሳውዝ አፍሪካ ነበረች። ሳውዝ አፍሪካ አጠቃላይ ምርቷ ቁሳቁሳዊና አገልግሎታዊ ምርቷ 351 ቢሊዮን ሲሆን በአሁኑ ጊዜ የናይጄሪያ 522 ቢሊዮን ደርሷል። አንደኛ ሊሆኑ የቻሉበት ምክንያት ምንድን ነው? ጥሩ የስታቲስቲክስ ወይም ደግሞ ሂሳብ አስሊ ድርጅት ተቋቁሞ እንደገና አገሪቷ ያመረተቻቸውን ቁሳቁሳዊና አገልግሎታዊ በስርዓት ባለው መንገድ ሰልተው ሂሳብ ሰርተው ሲያወጡ በሁለት እጥፍ ጨምሮ ተገኘና በዛ ምክንያት ነው እንግዲህ ናይጄሪያ አንደኛ በአፍሪካ ልትሆን የቻለችው።
አሁን ነገሩን በሚገባ ስላዩትና ስላሰሉት ነው ማለት ነው የታወቀው።
የተባበሩት መንግስታትም እንኳን ምን ይላል? በየ5 ዓመቱ ቁጥሩ እንደገና መሰላት አለበት ይላል፣ መታሰብ አለበት ይላል። እነሱ ኦልሞስት ለ20 ዓመት አላሰሉትም ነበረ እና ያ ቁጥር ከጥቅም ውጭ የሆነ ቁጥር ነበረ እና እሱ ነው አንድ። ሁለተኛ እና አሁን ምንድን ነው በ2010 ቤዝ ይባላል እንግዲህ መሰረታዊ ማሰቢያ አመት ይሆንና ከዛ በኋላ በዛ ባለው ነው እንግዲህ ለእያንዳንዱ ላመረቷቸው ቁሳቁሶች ላመረቷቸው አገልግሎት ስራዎች ገንዘብ እየተመኑ ያንን ደምረው ነው እንግዲህ ጠቅላላ የአመታችን ምርት ይሄን ያህል ነው ብለው የሚናገሩት። ለምሳሌ ትልቁ ለውጥ ሊያመጣ የቻለው በናይጄሪያ ውስጥ ምንድን ነው ብለን በምንጠይቅበት ጊዜ ከዘይት ውጭ ያሉት ኢኮኖሚዎች ትልልቅ ኢኮኖሚዎች መፈጠራቸው ነው። እነሱም እነማን ናቸው ብለሽ በምጠይቅበት ጊዜ ለምሳሌ ቴሌኮሙኒኬሽን አንዱ ነው። ኢንተርኔትን ጨምሮ የኢንተርኔት ብሮድባንድ የሚባሉትን በጣም ሰፊ የሆነ ያ ኢኮኖሚ መፈጠሩ። ሁለተኛ ናይጄሪያ በጣም የታወቀች በዓለም ላይ የታወቀች ፊልም ሰሪ ናት። በጣም ብዙ ፊልም ነው የሚመረተው። ያ ፊልም ደግሞ መመረት ብቻ ሳይሆን ለአፍሪካ ዳያስፖራ ለሁሉም የሚሰራጭ ፊልም ነው። እነሱ ተፈጠሩ። አግሪካልቸራልም በተለይ በጆናታን ጊዜ የነበረው አስተዳደር ትልቅ ትኩረት ሰጥቶት ብዙዎቹ የአግሪካልቸራቸው የእርሻ ምርቶቻቸው ሊያድጉ ችለዋል እና እነዚህ ሁሉ ሲደመሩ ፋብሪካዎች ከፍተዋል፣ ምርት ማምረቻ ፋብሪካዎች። እነዛ ሁሉ በደንብ አልተሰሉም፣ በደንብ አልተጨመሩም ነበረ እና ያ ሁሉ ሲጨመር እና ሂሳቡ ሲሰላ 522 ቢሊዮን ዶላር በአመት ጂዲፒ ይባላል ወይም አጠቃላይ የሀገሩ የውስጥ ሀገር ምርት ሆኖ ሊገኝ ይችላል እና እነዚህን የደማመረ ነው። ሌላው ትልቁ ነጥብ ምንድን ነው? የሳውዝ አፍሪካ ኢኮኖሚ ከናይጄሪያ ጋር በሚወዳደርበት ጊዜ የሳውዝ አፍሪካ ኢኮኖሚ በአመት ከ3% በላይ አድጎ አያውቅም።
የደቡብ አፍሪካ የኢኮኖሚ እድገት በ3% ተወስኖ ሲቀር የናይጄሪያ ኢኮኖሚ ግን ባለፉት 10 ዓመታት ውስጥ ከ7% በላይ እያደገ መሄዱን ዶክተር አየለ ገልጸዋል።
ባለፉት 10 ዓመታት የናይጄሪያ ከ7% በላይ ነው፣ 7% እያደገ ነው ያለው እና እሱም ደግሞ ያው ሳውዝ አፍሪካንን አልፎ ለመሄድ አስችሎታል ማለት ነው። እና በአጠቃላይ እንግዲህ ምንድን ነው መገንዘብ ያለብን? ይሄ የኢኮኖሚው እድገት ነው። የኢኮኖሚው እድገት በሀገሪቷ ውስጥ ያሉት የተፈጥሮና የሕዝብ ሪሶርስስ ወይም ደግሞ ሀብቶች በገንዘብ ተተምነው ስንት ናቸው ሲባል 522 ቢሊዮን ዶላር ነው ማለት ነው። እና እንግዲህ ይሄ ምንድን ነው የሚያሳየን? ያንን 522 ቢሊዮን ዶላር በጠቅላላ በሀገሪቷ ውስጥ ባሉት ህዝቦች ስናካፍለው ያለው ህዝብ እንግዲህ ወደ 170 ሚሊዮን ነው። እያንዳንዱ በነፍስ ወከፍ የሚደርሰው $3,500 ይሆናል ማለት ነው። ይሄን እንግዲህ አሁን $3,500 በነፍስ ወከፍ ማለት ነው። ሳውዝ አፍሪካ ጋር ኮምፔር ስናደርግ አሁንም ሳውዝ አፍሪካ ትበልጣለች ናይጄሪያ። ምክንያቱም የሳውዝ አፍሪካ $6,600 ነው እና ስቲል ያው ሳውዝ አፍሪካ እንግዲህ የበለጠ ሚድል ክላስ አላቸው ወይም ደግሞ ሀብታቸው ንብረታቸው በባንክ ያላቸው ገንዘብ ቁጥሩ ሰፋ ያለ ነው። ሳውዝ አፍሪካ በመንገድ ስራ፣ በቴሌኮሙኒኬሽን፣ በተለያዩ ነገሮች አሁንም ናይጄሪያን ትበልጣለች። ይሄ እድገቱን ነው እንግዲህ የሚያሳየን፣ የኢኮኖሚውን እድገት በሰው ልማት ከሄድ
ክቡራትና ክቡራን አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ቀደም ብለን ወደ ዘገብንበት አፋርን ወደ መታው ድርቅ ጉዳይ ይሆናል የምናመራው። የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በዘንድሮ ክረምት በተለይ በምስራቁ የኢትዮጵያ ክፍል የዝናብ እጥረት አጋጥሞናል፣ ይህም በተለይ በገጠሩ አካባቢ ችግር እንዳይፈጥር መንግስት አስፈላጊውን ዝግጅት አድርጎ ረሃብ እንዳይከሰት ከፍተኛ ጥረት እያደረገ ይገኛል ያሉበትን ንግግር ይመለከታል። አቶ ኃይለማርያም ይህን የተናገሩት በኢትዮጵያ ሲካሄድ የቆየው የዳያስፖራ ማለትም በውጭ ሀገር የሚኖሩ ኢትዮጵያውያን ክብረ በዓል ላይ ባሰሙት ንግግር ነው። ግርማይ ገብሩ ዝርዝሩን ይዟል።
በዚች ዓለም የማንኛውም አገር መንግስት ዝናብ መቆጣጠር አይችልም። የድርቁ አደጋ ወደ ረሃብ እንዳይቀየር ግን ማድረግ ይችላል ነበር ያሉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ።
ካሊፎርኒያ በአሁኑ ሰዓት በድርቅ እየተሰቃየ ነው ያለው። አውስትራሊያ በአሁኑ ሰዓት በድርቅ እየተሰቃየ ነው ያለው። ይሄን የኢትዮጵያ መንግስትም የአሜሪካ መንግስትም የአውስትራሊያ መንግስትም ዝናብን መቆጣጠር አይችልም። ማድረግ የምንችለው አንድ ነገር ምንድን ነው? ይሄ ድርቅ ወደ ረሃብ እንዳይቀየር የማድረግ ጉዳይ ነው።
ኢትዮጵያ ውስጥ በአሁኑ ጊዜ እንደ ካሁን በፊቱ ሕፃናት የምግብ እጥረት አጋጥሟቸው በምግብ መስጫ ጣቢያ የሚከማቹባት አገር አይደለችም። በአሁኑ ጊዜ ይህ ችግር እንዳያጋጥም መቋቋም የቻለች አገር ሆናለች ብሏል።
ከዚህ በፊት በበልግ ወቅት ዝናብ እጥረት ሲያጋጥም ኢሚዲየትሊ የምግብ እርዳታ ሕፃናት የሚሞቱበት ህጻናት የምግብ እጥረት አጋጥሟቸው በየቦታው የፊዲንግ ሰንተር ውስጥ የሚከማቹበት አገር ነበረ ይሄ አገር። ዛሬ ግን ከየካቲት እስከዚህ ድረስ አንድም ህጻን ፊዲንግ ሰንተር ውስጥ ሳይገባ መቋቋም የቻለ አገር ሆኗል። አሁን በክረምቱም ከፍተኛ የሆነ የዝናብ መቆራረጥ በምስራቁ የሀገራችን ክፍል ከላይ እስከታች አጋጥሞናል። ይሄ በገጠሩ አካባቢ ችግር እንዳይፈጥር መንግስት አስፈላጊውን ዝግጅት አድርጎ ውሃ በማሰባሰብም በድርቅ ጊዜ በፍጥነት ሊደርሱ የሚችሉ ክሮፕስ በማምረትም በተለያየ መንገድ ረሃብ እንዳይከሰት ከፍተኛ ጥረት እያደረግን ያለንበት ወቅት ነው ያለው።
ወዳጆቻችን ከአሁን በፊት እንዳሁኑ አይነቱ ጊዜ ሲያጋጥመን ተራርጦ መጥተው ያግዙን ነበር። በአሁኑ ሰዓት ግን ዳር ቆመው እያዩን ነው። ይህም ሆኖ ግን አገራችን ኢትዮጵያ አልተናጋችም ሲሉ ጠቅላይ ሚኒስትር ኃይለማርያም ተናግረዋል።
ወዳጆቻችን ሌሎች ጊዜያት በዚህ ጊዜ ተሯርጦ መጥተው እርዳታ ይሰጡን ነበር። አሁን እስቲ እናያቸዋለን ብለው ቴስት ለማድረግ ዳር ነው የቆሙት። ዳር በቆሙበትም ጊዜ ኢትዮጵያ አልተናጋችም። ዝናብ መቆራረጥ ይኖራል፣ ድርቅም ይኖራል። ነገር ግን አሁን ያለው አቅማችን እየጎለበተ ስለመጣ ራሳችን ገዝተን ራሳችን አቅርበን ህዝባችን እንዳይራብ ለማድረግ መስራት ነው የሚገባን።
ለአሜሪካ ድምጽ ግርማይ ገብሩ ከአፋር ሎጊያ።
አድማጮች፣ አጠር ያሉ ማጠቃለያ ዜናዎች አሰምተን እንሰናበታለን። የደቡብ ሱዳን ፕሬዚደንት ሳልቫ ኪር የእርስ በርስ ጦርነቱን እንዲያከትም የታለመውን የሰላም ውል አልፈርመውም ማለታቸው ተዘገበ። ለሁለቱ ወገኖች የቀረበውን የሰላም ስምምነት የአማጽያኑ መሪ ሪያክ ማሻርና የገዢው ፓርቲ ሊቀመንበር ፓጋን አሞም ፈርመውታል። ይሁን እንጂ ፕሬዚደንቱ ውድቅ ያደረጉት ውል ትርጉም የሚኖረው አይመስልም እየተባለ ነው። ፕሬዚደንቱ ባወጡት መግለጫ የማይዘልቅ ሰላም መፈረም አይቻልም፣ ዛሬ ፈርመን ነገ ውጊያ ምንገባ ከሆነ ምኑን ምን አከናወንን ማለታቸው ተሰምቷል። የሰሞኑ የቡሩንዲ ሁከት ሀገሪቱን ለከፋ ብጥብጥ ሊያጋልጣት ነው ሲል የአፍሪካ ህብረት አስጠነቀቀ። የህብረቱ ሊቀመንበር ንኮሳዛና ዙማ የቡሩንዲ የፖለቲካ ቀውስ እየተባባሰ ከመጣ በተቀሩትም የክልሉ ሀገሮች ላይ አደጋ ይደቅናል ብለዋል።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22 እና 25 ሜትር ባንዶች በየቀኑ ከምሽቱ ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ቆንጂት ታየንን፣ ፕሮግራማችንን የመራችሁ ጽዮን ግርማ፣ ከተተኪው የስርጭት መሐንዲስ አልሳንቶስ እንዲሁም ከተረኛዋ ዋና አዘጋጅ አዛነች ፍስሐዬና ከባልደረቦቻችን ሁሉ ጋር በዚሁ እንሰናበታለን።
ነገ ማክሰኞ ከምሽቱ አንድ ሰዓት ላይ በልዩ ዝግጅት ከምሽቱ 3 ሰዓት ላይ በመደበኛው እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል
ሰላም፣
ደህና ደሩ፣
ደህና ደሩ።